ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ጀምሮ ብዙ አይነት ፕሮግራሞች አድርገን ነበረ። ማህበረሰቡ ምን አይነት ስኪል ነው የሚያስፈልገው? ይሄ ጤንነትን ለማምጣት ምን አይነት ስኪል ነው የሚያስፈልገው? ከሶሻል አስፔክት ከአስተሳሰብ ጀምሮ ማለት ነው። ከአስተሳሰብ ከማስተዋልነት ጀምሮ ምን አይነት ነገር ነው የሚያስፈልገው?
በኢትዮ አሜሪካውያን ዘንድ የሁለንተናዊ ጤና ንቃተ ህሊናን ለማስፋፋት ጥረት እያደረገች ያለችው በተለይም በቀለን ነው። ቀደም ብለን የሰማናት ካደረግነው ዘለግ ያለ ውይይት ላይ የተወሰደ ነው። በምሽቱ ሙሉ ዝግጅቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። የዛሬ መሰናዷችን የሚጀመረው በኢትዮ አሜሪካውያን ዘንድ የሁለንተናዊ ጤና ንቃተ ህሊናን ለማስፋፋት ጥረት እያደረገች ካለችው ቤተልሔም በቀለ ጋር በምናደርገው ውይይት ነው። ቤተልሔም ኪነት ቤት የተሰኘ ተቋም መስራች ስትሆን ወጣቶችና ቤተሰቦች አእምሮዊና አካላዊ ጤናማነትን የሚያሳድጉበትን ሙያዊ ምክር ትሰጣለች። ማህበረሰብ አገዝ መድረኮችንም ታዘጋጃለች። በተያያዥ ጉዳዮች ላይ ያደረግነው ቆይታ የተጀመረው የኪነት ቤትን አመሰራረት በምታብራራበት አፍታ ነው።
ኪነት ቤት ሚስተር ልንገር ሀብታሙ ድሮ ተወዛዋዥ ነበር። ማለት አሜሪካ ውስጥ ነው ያደግኩት። ራሴ ተምሬ ልጆችንም ማስተምር ነበረ፣ ፐርፎርመንስ የምሰራ ነበር እና በዛ ባህላችን እንዴት አድርገን እንደምናሳይ በዛ ምክንያት ነው ኪነት ቤትም የተባለው። በኪነት ቤት ውስጥ ደግሞ እኔ ኮሚኒቲውን እንዴት አድርጎ ስፔሻሊ ወጣቶች ላይ እንዴት አድርጎ እንደረዳቸው ራሳቸውን ማወቅ እርስ በርሳቸውን መተያየት መረዳዳት የሚለውን ነገር አይቼ ነበር ማለት ነው፣ ገና ኩባንያው ከመከፈቱ በፊት ከመጀመሩ በፊት እና ያንን ነገር አድርጌ ከዛ ወደ ሌላ ዓለም ወደ ሌላ ስራ ዓለም ተሰማራው። ከዛ በኋላ ግን ወደ ኮቪድ ሊጀምር አካባቢ እንደገና ብዙ ነገር አየን፣ ብዙ ፈተናም ነበረ። ያንን ነገር ለኮሚኒቲያችን ምንድን ነው ማድረግ ያለብን? እስፔሻሊ ተያይዘን በጣም ተቀራርበን ያለ ኮሚኒቲ ነው። ጀስት ጀነራሊ እንደሱ ነው ኦፕሬት ብናደርገው አይደለም። እና ኮቪድ ሁላችንን በየጥግ ጥጋችን ሲያደርግ እንዴት አድርገን ነው እንደገና ያንን መገናኘት ማግኘት የምንችለው በማለት የተለያየ አይነት ፕሮግራሞችን እየሰራው ይህንን ነገር ለምን እንደ አንድ ኩባንያ አድርጌ ኦርጋናይዝ በማድረግ አንጀምረው በማለት ነው የተጀመረው።
ኪነት ቤት አጀማመሩ ይሄ ከሆነ በኋላ ስራዎቹን እያጎለበተ የተለያዩ አገልግሎቶችን በማስተባበር ትውልድ ኢትዮጵያውያንን እያገዘ ይገኛል። እንደ ማህበረሰብም እንደ ግልም የሚዳረሱ አገልግሎቶቻችሁ ምን ይመስላሉ?
እንደ ማህበረሰብ ብዙ አይነት ፕሮግራሞች ከኮቪድ ጀምሮ ቅድም እንዳልከው ብዙ አይነት ፕሮግራሞች አድርገን ነበረ። ማህበረሰቡ ምን አይነት ስኪል ነው የሚያስፈልገው? ይሄ ጤንነትን ለማምጣት ምን አይነት ስኪል ነው የሚያስፈልገው? ከሶሻል አስፔክት ከአስተሳሰብ ጀምሮ ማለት ነው። ከአስተሳሰብ ከማስተዋልነት ጀምሮ ምን አይነት ነገር ነው የሚያስፈልገው? ማለት ግን ስናቀርበው የማይከብድ ቀለል ባለ ሰው ባለበት ደረጃ የሚደርስ እና በውስጡ ግን ብዙ አይነት ነገር የሚያስተምር አይነት ፕሮግራሞች ነበረ ስናደርግ የነበረው። አሁን ደግሞ ስፔሲፊክሊ ኮችንግ ጀምረናል። ዩዝ ዲቨሎፕመንት ላይም ብዙ አይነት ፕሮግራሞችም ስሰራ ስለነበረ የወጣቶች ደግሞ አይምሮ የሆነች ገና ዲቨሎፕ እያደረገ ስለሆነ ያን ላይ ምንድን ነው የሚያስፈልገን የሆነ አይነት አዶልት ወይም ትልቅ ሰው ሲሆን የሆነ ነገር የምናመጣው ነገር ከፈለገ ዛሬ ማድረግ ያለብን ምንድን ነው በማለት እሱ ላይ ብዙ አይነት ኮችንግ እና የተለያዩ ቦታዎችን ይሄድኩኝ ያው ኪነት ቤትንም ሬፕሬዘንት በማድረግ ማለት ነው። ስፒኪንግ ኢንጌጅመንትም አደርጋለሁ። ስለዚሁ አይነት ሞልቲ ጀኔሬሽናል እናቶቻችን፣ አባቶቻችን፣ ወጣቶችና ልጆችን በሙሉ ያለበት እንዴት አድርገን ነው እርስ በርሳችን መተያየት የምንችለው፣ እርስ በርሳችን እንዴት አድርገን ነው መረዳዳት የምንችለው ከመረዳታችን በፊት በማለት ብዙ አይነት የተለያየ አይነት ፕሮግራሞችን እያደረግን ነው። ሞስትሊ ደግሞ ቨርቹዋል ናቸው፣ ሰውን መርዳት መድረስ እንዲችል ሶሻል ሚዲያ ላይም እሱ ላይ ነው በብዛት ሰው የሚያገኝ። ሶሻል ሚዲያ ላይ የተለያዩ አይነት ፕሮግራሞችንም አደርጋለሁ። አሁን ደግሞ ወደ ቲክታክም ገብቻለሁ። ህዝቦቻችን በሙሉ እዛ ስላሉ ወጣቱንም ባለበት ለመድረስ
በአሁኑ ጊዜ ወጣቶች ለቴክኖሎጂ እጅግ የቀረቡ ለማህበራዊ መገናኛዎች የቀረቡ ናቸው። እነዚህ የቴክኖሎጂ በረከቶች ወጣቶችን እየፈተኑ ስለመሆናቸው ይነገራል። እነዚህን ጉዳዮች በማመጣጠን ረገድ ለወጣቶች የምትሰጧቸው ምክሮችና የምትሰጧቸው አገልግሎቶች ምን መልክ አላቸው?
እውነትህን ነው። ወጣቶች ስንል አንደኛ እንደ እድሜው ይለያያል አይደለም? በጣም ትናንሾች ልጆች በአስር ዓመት ምናምን ገና ብሬናቸው ዲቨሎፕ የሚያደርገው ስቴት የተለየ ነው። 13 14 15 ሲሆን ደግሞ የተለያየ ነው እና ትኩረቱ እዛ ላይ ራሱ በጣም የተለያየ ነው። አንዱ ትልቅ ነገር ነው እና ለኢች ስቴት የተለያየ አይነት ምክር ነው የሚያስፈልገው። አንድ እሱ ነው። ሁለተኛ ነገር ደግሞ ቴክኖሎጂ በቃ እዚህ ያለ ነገር ማምለጥ የማንችለው ነገር ነው እና በምን አይነት ሁኔታ ነው ለቤተሰቦቹም ሄልቲ በሆነ መንገድ ባውንደሪ ሴት የምናደርገው እንዴት ነው? ወጣቱንም ደግሞ ሁሉንም ነገር እንግዲህ የምናየውም የምንሰማውም ወደ ውስጣችን ነው የሚገባው እና ምንድን ነው የምንሰጣቸው? ምንድን ነው እነሱን የሚረዱትና የሚረዳቸው ነገር? ምን አይነት ፕሮግራሞች ለማድረግ የምንችለው የሚል ነገር ላይ ነው እና ይሄ ደግሞ አሁን ደግሞ ቴክኖሎጂ እየተስፋፋም ስላለ ትናንሽ ልጆች እኔም የራሴ ልጅ አለኝ። ከትናንሽ ልጆች ደረጃ ጀምሮ ነው እንግዲህ ኢምፓክት እያደረገን ያለው። እናንተ ባደግንበት ዘመን ብዙ ቴክኖሎጂ አልነበረም። አይምሯችንንም ውጪ በመውጣት ናቹራል ሰንላይት በማግኘት ብዙ አይነት ነገር በንፊት አድርገናል። ወጣቶች ግን ይህንን ነገር ቤት ያደርጋል። አድቫንቴጅ አለው፣ የእውቀት ጊዜ ነው፣ ብዙ ነገር ማወቅ ይችላል። ነገር ግን በትንሹ ብለህ ቫይታሚን ዲ እጥረት ይመጣል በጣም ምክንያቱም ውጭ አይወጡ ውስጥ ሆኖ ነው የሚሰራውም ሁሉ ነገር ውስጥ ነው እና አይምሮ የቫይታሚን ዲ እጥረት ደግሞ ለዲፕሬሽን ለብዙ አይነት ነገር ክፍተት ይሰጣል። እና ምንድን ነው አድቫንቴጁ ለእናንተ? ኦኬ ይህንን ከሆነ እንዴት አድርገን ነው ባውንደሪ ሄልፕ የሆነ ባውንደሪ መስራት እና ማድረግ ያለብን? አንድ ሁለተኛ ነገር ደግሞ ፕሮግራሞችን በመፍጠር ለልጆች ከዛ ነገር ስቦ ወደ ሌላ ነገር የሚያደርግ የሚወስድ ነገር ፕሮግራሞች መፍጠር፣ በአካልም ሆነ ቨርቹዋልም ቢመጡ እንኳን ኮንሱም የሚያደርጉት ነገር ጠቃሚ ስለሆነ ወደ ዝም ብሎ ፍዝዝ ብሎ ካይንድ ኦፍ ወደ ባየር ላይ ምንም ሳያስቡ ሰብካንሽስሊ ዝም ብሎ መፍሰዝን የማያደርግ ነበር አክቲቭሊ ፓርቲሲፔት እንዲያደርጉ የሚረዳቸውን ነገር ላይ ፎከስ እንድናደርግ ነው እኔ ለወጣቶችም የምመክረው ለቤተሰቦች።
እንግዲህ አንቺን ጨምሮ የተለያዩ ሰዎች የተለያዩ ተቋማት በተናጠል በማህበረሰባዊ ጤናማ አኗኗር ዙሪያ የራሳቸውን ሀሳብ የራሳቸውን መድረክ ሲያዘጋጁ ሲያካፍሉ እናያለን። በትውልድ ኢትዮጵያውያን ዘንድ ይሄ ሀሳብ ምን ያህል ሰርጿል? ምን አይነት ነገሮችስ ሊስተካከሉ ይገባል ወደሚፈለገው ደረጃ እንዲደርስ?
የተለያዩ አይነት ሰዎች መኖራቸው በጣም ደስ ይላል። ምን ያህል እየረዳ ነው? በጣም ለውጥ አለው ማለት በጣም ምክንያቱም በኮቪድ ጊዜ የነበረው ሶሻል ሚዲያ ላይ የነበረው በጣም ብዙም ነገርም ስለነበረ በሀገራችን በዛ ሰሞን በጣም ብዙ ኢሞሽናል ፔን ነበረ፣ ሜንታል ጭንቀትም ነበረ በዛ ሰዓት። ኮቪድ ራሱ ያመጣው በኛ ሀገርም የነበረው ነገር ስላለ ማለት ነው። እና ያ ነገርን ትንሽ በትንሽ ፕሮሰስ እንድናደርግ ራሳችን ላይ እንድናስተውል መሆ ምንድን ነው ወደ ውጭ ብቻ እየጠቆምን ሳይሆን ወደ ራሳችንም እየተመለከትን እያስተዋልን ኔቱ ጋር ነኝ ምንድን ነው የሚሰማኝ ለምንድን ነው እንደዚህ የሚሰማኝ የሚለውን ነገሮችን እያደረግን እየሄድን ስለሆነ በጣም ብዙ እውነቱን ለመናገር በጣም ብዙ ሶሻል እንትኑ ስታየው ሶሻል ቴምፕሬቸሩን ቼክ ስታደርገው በጣም ልዩነት አለው። ብዙም ደግሞ ስራ አለ ማለት አክቲቭሊ ያው ደስ የሚለው እኛ ሁል ጊዜ ሂል ማድረግ እንችላለን፣ ሁል ጊዜ መለወጥ እንችላለን። እግዚአብሔር የሰጠንም ጸጋ እሱ ነው። ራሳችንን እንዴት አድርገን ነው መንገዱን ለማክፈት እና ለመራመድ በበሩ ውስጥ ለመራመድ በጣም ኦፖርቱኒቲ አለን። ግን ብዙ የተሸከመ ሰው ሶሻሊም ደግሞ ብዙ አይነት እኛን ኢንዲቪጁዋሉ ሰፖርት የማያደርጉ አስተሳሰቦች አሉ። ያንን ነገር ተግተን ራሳችን ላይ ሰርተን እርስ በእርሳችን ላይ ለመስራት እሱ ላይ በጣም መስራት ያለብን ይመስለኛል። ኮልቸርም አለው አይደለም። እዚህ ስትመጣ ኢትዮጵያነትን ሳትለውጥ ሳትቀይር በአሜሪካ ውስጥ ደግሞ ያችን ደግሞ ኮልቸር አዳፕት ታደርግና ሰብ ኮልቸር ክሬት ይደረጋል። ያስ ነገር ምንድን ነው የሚያሳየን? ኢትዮጵያነታችንን ሳትለወጥን ድረስ ምን አይነት ነገር ነው ማድረግ ያለብን? ራሳችንም ሰፖርት የሚያደርግ ማህበረሰቡንም ሰፖርት የሚያደርግ እንደዚህ አይነት ነገር ላይ እንዳየሁት ሆነ ስቲል ስራ ያስፈልጋል።
ይሄ ሁለንተናዊ የጤና ጉዳይ ማህበረሰብን በሰፊው የሚነካ ተጽዕኖ እስከ ማህበረሰብ ድረስ የሚደርስ እስከ ሀገር እስከ በርካታ ህዝቦችንም የሚያጠቃልል እንደሆነ ይታወቃል። ነገር ግን መጀመር ያለበት በግል ከምናደርጋቸው እንቅስቃሴዎች ወይም በግል በቤታችን ውስጥ ከምንተገብራቸው ተግባራት ጋር የተያያዘ መሆኑ በተለያዩ ጊዜዎች ሲገለጽ ሰምቻለሁ። ሁለንተናዊ ጤናን በማዳበር ረገድ ትኩረት ልንሰጣቸው የሚገቡ ጉዳዮች አሉ ወይ?
ትልቁ ነገር ማስተዋል ነው። ማለት ራሳችንን አብዘርቭ ማድረግ ማየት እና ፓተርናችንን ማስተዋል። አንድ ነገር ኢሞሽናችንን ኢግኖር አለማድረግ አሁን ትልቁ ነገር ማለት ነው። እኛ ብዙ ጊዜ ትናንሽም ሆነን ስናለቅስ ምን ያስለቅስሃል ምን ያስለቅስሻል ተብለን የምናለቅስበት ሪዝን ግን አለ። እነዚያን ነገሮች ዝም ማስፋል ተለማምደን አክሴፕት ስለማይደረግ ማለት ነው። ወይንም በሌላ መንገድ ደግሞ ልክ አንድ ነገር ኢሞሽናችን ሲመጣ ቶሎ ብሎ ያባብሉናል፣ ቶሎ ብሎ ዝም ያስብሉናል። እና ፍላጎቱ እኛን ለመርዳት ቢሆንም ኢምፓክቱ ግን ራሳችን ስሜታችን እንዳንመለከተው እንዳናስተውለው፣ የቱ ጋር ከስር ያለው ድራይቪንግ ፎርሱ አስተሳሰብ ምን እንደሆነ እንዳናስተውል ያደርጋል። እና ራሳችን ማስተዋል ስንጀምር ራሳችን መለወጥ ከፈለግን ኮሚኒቲ ሰፖርት የሚያደርገውን ይሄንን ለውጥ ሰፖርት የሚያደርገውን ነገር ራሳችንን መረዳት የማይሆን ነገር ለእኛ ማስቆ አንዳንድ ጊዜ እንደዛ ማለት እኮ ሰውን ሙሉ ለሙሉ ጥጥ እስክትል ድረስ ላትረዳ ትችላለ። ከዛ በፊት ልታቆም ትችላለ። ያን እርዳታ ከአንተ የሚያገኝ ሰው ደስ ላይለው ይችላል። እና አንተ ግን የምታስበው እኔ ከወደኩኝ እኮ አንተንም አረዳም አንቺንም አረዳም እኔም የለሁም በሚለው ነገር ላይ ስለሆነ እንደዚህ ነው እና እንደዚህ አይነቶችን ነገር ራሳችን ላይ ማስተዋል ብንጀምር ለራሳችን ብቻ ሳይሆን ለሰው ራሱ በጣም ይረዳል። የቱ ጋር ነው የምጀምረው? ለምንድን ነው የምጀምረው? ምንድን ነው ማድረግ የምፈልገው? ምን እያደረግኩ ነው አሁን በሚለው ላይ ብቻ ብንሰራ እና ራሳችንን እንዴት ነው በፍቅር መገኘት ለራሳችን ለሰውም ትናንሽ ልጅ ያለን አሁን ትንሽ ልጅ ቻዮ ስራግል እያደረገ እየተነሳ ሲወድቅ ምንድን ነው የምንለው? አይዞ በርታ አይደለም ምንለው? እኛም እየተነሳን ስንወድቅ አይዞሽ በርች እያለን ራሳችንን አብዘር ብናደርግና ኮሚኒቲ ቢልድ ብናደርግ በጣም ይረዳናል።
የኪነት ቤት የመጪ ዘመን ህልሞች ምን እንደሆኑ ጠቅለል አድርገሽ ብትነግሪኝ። በእስካሁኑ ጥረት እዚህ ደረጃ ላይ ደርሳችኋል። በርካቶችን ለማገዝ በርካቶችን ለማንቀት ችላችኋል። የመጪ ዘመን ህልማችሁ ግባችሁ ምንድን ነው?
አስተሳሰባችን ሰፋ እያደረግን ነው። ምን ማለት ነው? ወጣቶችን ለመርዳት እናትና አባቶችን መርዳት አለብን። ወጣቶችን ለመርዳት ኮሚኒቲውን ቢልድ ማድረግ አለብን። ያ ወጣቶች ፊቸር ናቸው። ፊቸር እኮ የሚያዩትን እያዩ ነው ወደ ፊቸርም የሚመለከቱት እና እኛ ሴቱ ጋር ነን በማለት ተያይዘን እንዴት አድርገን ነው ወደፊት የምንሄደው የሚለው ነገር ላይ እየሰራን ነው። አሁን በወር አንዴ ለእናቶች ዌልነስ ፎር ማምስ የሚባል ፕሮግራም አለ። ፍሪ ነው ለኮሚኒቲ ያደረኩት በዙም ነው ጀምረናል ማለት ነው። አሁን ሶስተኛውን አራተኛው ወር ላይ ነን ያለ ነው። ዌልነስን ሙቭመንትም ላይ ደግሞ የሆኑ ነገሮችንም እየሰራን ነው። አሁን ቦታ እየፈለገን ነው። ባለፈው ምን እናንተ እዛ ላይ ተገናኝተን ነበር እና ሙቭመንት ፎር ዌልነስ የሚባል ፕሮግራም ከዚህ በፊት በኮቪድ ጊዜ አድርገን ነበረ፣ ውዝዋዜ ፎር ዌልነስ። አሁን ደግሞ ወደዛ ያው በአይምሯችን የምናስባቸው ነገሮች በሰውነታችን ላይ ስለሚያርፉ ያንን ነገር እንዴት አድርገን ነው ሪሊስ የምናደርገው በማለት እሱም ላይ ይደረጋል። ወጣቶችንም ደግሞ በተመለከተ የተለያዩ አይነት ፕሮግራሞችንም እያዘጋጀን ነው። አንደኛው ቨርቹዋል ነው፣ ግን ለእነሱ ሞር ኢንፐርሰን የሆኑ ነገሮች ያው ዲሲ አካባቢ ነው ያለሁት እኔ በዛ አካባቢ ለማድረግ እና ከኢትዮጵያን ኮሚኒቲዎች ጋር ደግሞ በተለያየ ስቴት ባሉት አንድ ላይ እነሱ ጋር በማስራት ፕሮግራሞችን ክሬት ለማድረግ ሰፖርት ለማድረግም ዝግጁ ነን። ያው ሁሉም ቦታ መድረስ ስለማልችል እኔ ግን ሲስተሙን ክሬት አድርገን በምን አይነት መንገድ ነው ነገሮችን የምናሰራጨው የሚለው ነገር ላይ ኢትዮጵያ ኮሚኒቲዎች በተለያየ ስቴት ያሉት በዚህ አጋጣሚ ከኔጋ ፓርትነር ማድረግ ከፈለጉ ብንሰራ አንድ ላይ በጣም ደስ ይለኛል። የኪነት ቤትም አላማ ዋናው 1 ሚሊዮን ሰዎችን በአስር ዓመት ውስጥ ለዌልነስ ኮልቸር ኦፍ ዌልነስን ቢልድ ለማድረግ ሰፖርት ለማድረግ ነው እና ወደ 100 ኦርጋናይዜሽኖች ጋር መስራት እንፈልጋለን። ፓርትነር ማድረግ እንፈልጋለን እና እንደዚህ እንደዚህ አይነቶችን ሀሳብ የሚጋሩ አብረን የምንሰራም ሰዎችም ስለምንፈልግ ትልቅ ነገር ነው። ብዙ ነገር መስራት ስላለብን አንድ ላይ እንዴት አድርገን ነው የምንሰራውንም የሚለው ነገርንም እያሰብን ነው።
በተለይም በቀለ ኪነት ቤት በተሰኘው ተቋምሽ አማካኝነት ትውልደ ኢትዮጵያውያን በሁለንተናዊ ጤና ጉዳይ ሊያገኟቸው የሚገቡ ሀሳቦችን በማቀበል አገልግሎቶችን በመስጠት ላይ ትገኛለሽ። ስላጋራሽን ሀሳብ ስላቀበልሽን ሀሳብ ሁሉ በእጅጉ አመስጋኞች ነን። በጣም አመሰግናለሁ። በአድማጮቼ እና በተመልካቾቼ ስም
በጣም አመሰግናለሁ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ይቀጥላሉ። በኢትዮጵያ አዳጊ ልጆችን ከእድሜያቸው በላይ በሆኑ ማህበራዊ ጉዳዮችና ፖለቲካዊ ቧልትን በቀላቀሉ የብዙሃን መገናኛ ፕሮግራሞች ላይ የመጋበዝና እንዲናገሩ የማድረግ ልምድ እየጨመረ መምጣቱን ባለሙያዎች ይናገራሉ። ጅምሩ በዚሁ ከቀጠለ ማህበረሰባዊ መዛባትን እንደሚያስከትልም የሚከራከሩ አሉ። በአሁኑ ወቅት በቴሌቪዥንና በዩቲዩብ ቻናሎች የመዝናኛ ዝግጅቶች ላይ አዳጊ ህጻናቱን እያቀረቡ ለእድሜ የማይመጥኑ ጥያቄዎችን የመጠየቅና የማሳተፍ ልማድ ከወዲሁ መገራት የወላጆች ኃላፊነት መሆኑንም የሚናገሩ አሉ። በዚህ ጉዳይ ላይ አስመሙ አየነው ቀጣዩን መሰናዶ አሰናድቷል።
በኢትዮጵያ ከቅርብ ጊዜያት ወዲህ ህፃናትና አዳጊዎችን ወደ ብዙሃን መገናኛ የሚያመጡ የማህበራዊ ትስስር ገጾችና የቴሌቪዥን ፕሮግራሞች እየተበራከቱ መጥተዋል። ይህን ተከትሎም ልጆች በፕሮግራሞቹ ላይ የሚሰጧቸው ሐሳቦችና አስተያየቶች ለልጆች አስተዳደግ የሚበጅ አይደለም በሚል ቅሬታ ሲቀርብበት ይሰማል። የአሜሪካ ድምጽ ያናገራቸው የስነ ልቦናና የማህበረሰብ ጥናት ባለሙያዎች ልጆች የሚቀርቡባቸው ፕሮግራሞችና የሚጠየቋቸው ጥያቄዎች ከእድሜያቸው ጋር ያልተገናዘበ ቀጣዮታቸውንም ታሳቢ ያላደረጉ መሆናቸውን ያብራራሉ። ይህ ደግሞ እንደ ወላጅም የሚያስጨንቁናል ሲሉ ስጋታቸውን ይገልጻሉ። ይህን ኮዲዩ በመግራት ረገድ ቀዳሚው ኃላፊነት የወላጆች እንደሆነ የገለጹት ባለሙያዎቹ የብዙሃን መገናኛዎችም ልጆችን ወደ የፕሮግራሞቻቸው የሚያቀርቡበትን አሰራር የሚወስኑበት ሙያዊ መመሪያ ሊኖራቸው ይገባል ብለዋል። በዋቸሞ ዩኒቨርሲቲ የሥነ ሰብ ጥናት ወይም ሶሻል አንትሮፖሎጂ መምህሩ አንዷለም አሰፋ የሚበዙት ፕሮግራሞች ልጆችን ከእድሜያቸው ጋር ያልተገናዘቡ ጥያቄዎችን በመጠየቅ አዋቂዎችን በማዝናናት ላይ እንደሚያተኩር ያስረዳሉ። ይህም በዚሁ ከቀጠለ ማህበረሰባዊ መዛባት እንደሚያስከትል መምህር አንዷለም ያመለክታሉ።
ልጆች አምጥቶ ከአቅማቸው በላይ ወይንም ከእድሜያቸው ማይፈቅዱ ነገሮችን በመጠየቅና ልጆች ደግሞ የተጠየቁትን ቀጥታ ነው የሚመልሱት፣ ያንን በሚሰጡት መልስ ላይ የተመረኮዙ ፕሮግራሞች እየተስፋፉ ነው እና ይሄ ነገር ቢታሰብበት የሚል ነው። ሰሞኑንም የተለያዩ ሚዲያዎች ሚኒስትሪም ሚዲያዎች ላይም እንደዚሁ ይህንኑ ችግር በተደጋጋሚ እያየን ነው። ከዚህ የተነሳ ልጆቹም ለአላስፈላጊ ትችት ወቀሳና ለብዙ ትችት ተጋልጠው እያየን ነው። ማህበረሰቡ ልጆችን በበጎ የማሳደግ እሴት አለው። ሶ ከዚህ እሴት የወጣ ነገር ሲሆን ልጆቹ ላይም ጉዳት የሚያስከትል ነገር ይሆናል። ለምሳሌ አሁን የሰሞኑን አንድ ኢንሲደንስ እንኳን ብናነሳ ከፕሮግራሙ ከተላለፈ በኋላ ልጆቹ ላይ ህጻናቱ ላይ ወቀሳ፣ ቤተሰቦቹ ላይ ትልቅ ስድብ፣ ወቀሳ የመሳሰሉት እየደረሰ ነው። የዚህ ምክንያት ምንድን ነው? እኛ ጋር በተጨባጭ ያለው ማህበራዊ ህይወት፣ አስተሳሰብ፣ ባህል፣ ስርዓት፣ ወግ ከዛኛው የተለየ ስለሆነ ነው። ዞሮ ዞሮ እነዚህ ልጆች መልሰው ከማህበረሰቡ ጋር ያደጉ ስለሆነ ልጆቹ ላይ ተጽዕኖ ያመጣል።
ባደጉ ሀገራትም ልጆች ላይ አተኩረው የሚሰሩ የቴሌቪዥን ፕሮግራሞች የተለመዱ ናቸው። ሆኖም ፕሮግራሞቹ የልጆችን ተሰጥኦ በማሰስና ክህሎቶቻቸውን በማስተዋወቅ ላይ አተኩረው የሚሰሩ እንደሆኑ የስነ አእምሮ ሐኪሙ ዶክተር ኤርሲዱ ለንደቡ ይናገራሉ። ዶክተር ኤርሲዱ የልጆቻችን ኢትዮጵያ በተሰኘው የራዲዮ ፕሮግራምም አዘጋጅም ናቸው። ከውጭ ሀገራቱ አካሄድ በተጻራሪ በኢትዮጵያ ጥቂት የማይባሉ ፕሮግራሞች ላይ ህጻናትና አዳጊዎች ፖለቲካና እምነትን ጨምሮ እድሜያቸውን ከግምት ባላስገቡ በርካታ ጉዳዮች ላይ አስተያየት እንዲሰጡ ሲደረግ ማየት እየተለመደ መጥቷል ይላሉ።
የውጭ ሀገሮቹን ሚዲያ የህጻናት እንደዚህ ካየ ብዙ ጊዜ ታለንትድ ልጆች ነው የሚያመጡት እና እነዛን ልጆች ብቃት ታለንት ለማሳየት ነው። ያ ታለንት ወይም ብቃት አርት ሊሆን ይችላል፣ ሳይንስ ሊሆን ይችላል፣ ወይም ሌላ ተግባቦት ችሎታ ሊሆን ይችላል። እንደዚህ አይነት ነገር አለ እና ከዛ አንጻር እኔ አሁን በዛ አይነት አውድ ብቻ ነው የልጆች ወደ ሚዲያ መምጣት ይጠቅማል ብዬ የማስበው። ማለት የሚያስተላልፉት ነገርም ልክ እንደ ልጅ ማለት ነው። የልጅነት በዛ እድሜ የሰሩትን የሆኑትን እና ወደፊት ደግሞ መሆን የሚፈልጉትን የሚያሳይ ጠቃሚ ነገር ለማሳየትና ወላጆች ልጆቻቸውን በዛ አይነት እንዲያሳድጉ ከዛ ልጅ የሄደበት ሂደትና ከዛ ልጅ ቤተሰቦች የሆነ ጠቃሚ ነገር ከመማር አንፃር የሆነ ጥቅም ይታየኛል። ከዛ ውጪ እንግዲህ የአቅራቢ ሚዲያዎቹ አላማ ምንድነው? ነው ልጆችን ሲያቀርቡ ማዝናናት ነው? ማስተማር ነው? ከዛ ውጪ የሆነ ምንድነው የሚለው ነገር ብዙ ጊዜ ያሳስበኛል። አንዳንዴ እንደውም ትንሽ በጣም የሚገርሙ አንዳንድ ነገሮች ታያለ። ለምሳሌ የራሳቸውን የቤተሰቦቻቸውን አቋም ቤተሰብ ውስጥ ያሉ ሰዎችን የእምነት አቋም ወይም የፖለቲካ አቋም ወይም የሆነ ነገር ትልልቅ ሰዎች ጎልማሶች ሊናገሩ የፈሩትና ሊሉ የፈለጉትን ነገር በህፃኖች አፍ ውስጥ ከቶ ማስወራት ልክ አይመስለኝም ሳስበው ማለት ነው።
የተባበሩት መንግስታት የህፃናት መርጃ ድርጅት በምህጻሩ ዩኒሴፍ ህፃናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ሊደረጉ በሚገቡ ጥንቃቄዎች ላይ መመሪያ አውጥቷል። በቃለ መጠይቆች ልጆችን በሌሎች ሰዎች እይታና ግምገማ ተቃለው እንዲታዩ ሊያደርጉ ከሚችሉ ምልከታዎች ወይም አስተያየቶች መጠንቀቅ እንደሚገባ መመሪያ ያስቀምጣል። ይህም ልጆችን ለጭንቀት የሚዳርግ ትችትና ወቀሳ ሊያጋልጣቸው ይችላል ይላል። በኢትዮጵያ እነዚህ መሰል ፕሮግራሞች በልጆች አስተሳሰብ ላይ ስላደረሱት ጉዳት አንድ አይነት ድምዳሜ ላይ ለመድረስ ጥናት መስራት ያስፈልጋል የሚሉት ዶክተር ኤርሲዶ እርሳቸው ከወዳጆቻቸው ጋር በጉዳዩ ላይ ደጋግሞ መነጋገራቸውን በማውሳት ችግሩ ወላጅን የሚያስጨንቁናል ይላሉ።
ከአንተ ጋር ከተነጋገርም በኋላ አንድ 5-10 የሚሆኑ ወላጆች ጋር ለማውራት ሞክሬ ምንድን ነው እንዴት ታሪፋላችሁ የሚልና በሚያስገርም መልኩ ከአስሩ ሰዎች ውስጥ አንዱም ሰው እየሆነ ያለውን ነገር አልወደድኩትም ብቻ ነው ያሉት እንጂ ወድጄዋለሁ ወይም በሌላ መንገድ ላይ እፈልጋለሁ ሲሉ አላየሁም። ይሄ በቂ ነው ልልህ አይደለም፣ ግን ያው ሰፋ ያለ ጥናት መረጃ ሌላም ነገር ይፈልጋልና እኔ አሁን በደንብ አድርጌ መጠየቅ ፈልገው ሚዲያ ላይ የሚያመጧቸው ሰዎች የተግባቦት ግብ ምንድን ነው? እነዛ ልጆች በማምጣት አንደኛ ለማን ነው እያሳለፉ ያሉት ተግባቦቱን መረጃ እየላኩ ያሉት? ለማን? ለልጆች ነው? ያንን ለሚያዩ ልጆች ነው? ለወላጆቻቸው ነው? ለማን ነው የሚለው እንትን ነው። እኛ ሀገር ደግሞ ሰዎች ቴሌቪዥን ለምሳሌ ከሆነ ቤት ውስጥ ሁሉም ሰው ነው ቴሌቪዥን አንድ ላይ የሚያየው፣ ልጅማ ያያል፣ ወላጅም ያያል፣ ምንም ያያል። ስለዚህ ብዙም እኔ ጠቃሚ ነገሩ እንደዚህ አይነት ነገሮች ላይ አልታየኝም። ግን ብቃትን የልጆችን ብቃት ለማሳየት ግን ይሄ ብቻ ሳይሆን በርካታ የልጆች ፕሮግራም መኖር አሉ።
የስነ ሰብ ጥናት መምህሩ አቶ አንዷለም በበኩላቸው ችግሩ በማህበራዊ ትስስር ገጾች ላይ ጎልቶ ቢታይም የራሳቸው የአርቶት ፖሊሲ ባላቸው የቴሌቪዥን ጣቢያዎች ዘንድም እንደሚንጸባረቅ ይጠቁማሉ።
ሚዲያ ላይ ከቀረቡ በኋላ ሚዲያ ተቋማትም እንደ ተቋም ብዙ ፕሮሲጀር አለው። አንድ ፕሮግራም ተሰርቶ አየር ላይ እስኪውል ድረስ ብዙ የኤዲቶሪያል ህጎች፣ ፕሮሲጀሮች፣ ኤዲቲንጎች አሉ እና በተለይ የልጆች ጉዳይ ሲሆን ደግሞ ትልቅ ትኩረት ሊሰጠው ይገባል። ሚዲያም እንደዚሁ ኃላፊነት አለው። አሁን የምናየው በእኛ ሀገር እየተበራከተ ከእለት ተእለት እያየን ያለነው ነገር ግን ምንድን ነው? ልጆችን የሚዲያው ገጽ ላይ ዋና ተዋናይ የሆኑ ልጆች እዛ ጋር ቀርበው በሚናገሯቸው በሚያደርጓቸው ነገሮች ላይ ፕሮግራሞች ሳቢነትን እያገኙ እኛም እንደ ማህበረሰብ ሳናቀው ፕሮግራሙ ብዙ አድማጭ ተመልካች እያገኘ ያለበት ሁኔታ አለ እና ይሄ ነገር እየተለመደ የመጣ ይመስለኛል። ይሄ እንግዲህ ከዚህ በላይ እያደገ ከሄደ እንደ ማህበረሰብም ብዙ ችግር ውስጥ ሊከተን ይችላል እና ይሄ መታሰብ አለበት የሚል ሀሳብ አለኝ። ነገ የልጆቹ አስተዳደግ ላይ፣ የልጆቹ ስነ ልቦና ላይ፣ የልጆቹ የትምህርት ሁኔታ ላይ ምን ተጽዕኖ ሊያስከትል ይችላል የሚሉ ነገሮችን ገምግመው ፕሮግራሞች በዚህ መልኩ እየታረሙ ቢተላለፉ መልካም ነው ባይ ነኝ። እንደዚህ አይነት ፕሮግራሞች ደግሞ ዋንስ ከተቀረጹ አየር ላይ ከዋሉ በኋላ እንደ ዶክመንት ስለሚቀመጡ ልጆቹን ይከተላሉ። በሄዱባቸው በትምህርት ቤት በሚውሉባቸው ቦታዎች ላይ ስለሚከተሉ ተጽዕኖ ሊያስከትልባቸው ይችላል።
በሌላ በኩል ልጆችን በተመለከተ በሚያስተላልፏቸው የፕሮግራም ይዘቶች በብዙዎች ዘንድ አብነት ተደርገው የሚጠቀሱ ብዙሃን መገናኛዎችም ይነሳሉ። ከእነዚህ መካከል ላለፉት 5 ዓመታት የሙሉ ጊዜ ሰዓቱን በልጆች ላይ አተኩሮ እየሰራ የሚገኘው የኢትዮጵያ ልጆች የቴሌቪዥን ጣቢያ ተጠቃሽ ነው። ዋና ስራ አስፈጻሚው አቶ ቢንያም ከበደ ጣቢያቸው በሳምንት 24 የልጆች ፕሮግራሞችን ለአየር እንደሚያበቃ ገልጸው የልጆችን ስብዕናና አስተዳደግ መቅረጽ ዋና መርሁ አድርጎ እንደሚሰራ ያስረዳሉ።
እንግዲህ የኢትዮጵያ ልጆች ቴሌቪዥን ላይ እስካሁን እየሄድንበት ያለው አካሄድ ኤዲቶሪያል ፖሊሲው የሚነሳ ነው። በተለይ የልጆች ነገር ላይ የእኛ ሚዲያ እንደ አጠቃላይ እንደ መምህር የማስተማርን እንደ ወላጅ ደግሞ ልጆችን የመንከባከብ ኃላፊነት ጭምር ያለው ነው። ከዛ ሲያልፍ እንደ ጓደኛ ሆኖ ደግሞ ልጆችን የማጫወት ሀገር አለው። ስለዚህ ለልጆቹ የሚፈልጉትን ብቻም ሳይሆን የሚያስፈልጋቸውን ከግምት በማስገባት ነው። እዚህ ላይ ይበልጥ ለማብራራት ነገሮችን የልጆችን ባህሪ የመቅረጽ ኃላፊነቱን በዛ ደረጃ የሚመሰረት ነው። ለምሳሌ ልጆችን መስረቅ ጥሩ ነው ወይስ አይደለም ብለህ እንደማትጠይቀው ሁሉ መስረቅ ልክ እንዳልሆነ ካስረዳ በኋላ ነው የምትቀጥለው። ስለዚህ አሁን በዘመናዊነት ስም ወይም ደግሞ ከጊዜው ጋር ነው በሚል ልጆች እንደልባቸው ይናገሩ የተናገሩትን እንዳለ ይተላለፍ የሚል አካሄዶችን ሚዲያችን የሚቀበለው አይደለም። በተቻለ መጠን ጥንቃቄ በተሞላበት መልኩ ልጆች ስርዓት የሚባለው መስመር ተሰምሮ በዛ ውስጥ ግን ሰባቸውን እንዲያስተላልፉ እንዲናገሩ የምናደርግበት አካሄድ ነው ያለው።
አሁን በጅምር የታየው ችግር ስር ሳይሰድ ከወዲሁ ማስተካከል እንደሚገባ ያመለከቱት ዶክተር ኤርሲዶ ለዚህ ደግሞ ትልቁ ኃላፊነት ያለው ወላጆች ዘንድ ነው ይላሉ።
ልጆች የወላጆች ናቸው። አሁን እኔ የኔ ልጅ በቴሌቪዥን ከታየ እንዲታይ የምፈልገው በትምህርት ችሎታው፣ በስፖርት ችሎታው፣ ምናልባት በሙዚቃ በዳንስ ችሎታው ወይም ሌላ በፈጠራ ችሎታው ነው እንዲታይ የምፈልገው እንጂ እኔ እንደ አንድ ሰው ያለኝን የኔን የፖለቲካ አመለካከት መጥቶ በቲቪ እንዲያወራልኝ አልፈልግም። እንደዛ እንዲጋለጥም ልጅ አልፈልግም። እና ስለዚህ ወላጆች ናቸው በመጀመሪያ ወደ መፍትሄ ሲመጣ ወላጆች ልጆቻቸው በዋናው ሚዲያ በሜንስትሪም ሚዲያ በሚባለው የሚሆን በሶሻል ሚዲያ የሚሆን ልጆች ጋር ተያይዞ የሚወጡ ይዘቶችን ወላጆች ሁሉ ማድረግ አለባቸው።
በወላጆች ሚና የሚስማሙት አቶ ቢኒያም በበኩላቸው የብዙሃን መገናኛ ተቋማትም ልጆችን የሚያስተናግዱበት መመሪያ ሊኖራቸው እንደሚገባ ያስገነዝባሉ።
ሳይቃጠል በቅጠል እንደሚባለው አንዳንድ ነገሮችን መሰረታዊ ጥናት ተደርጎባቸው ልክ አለመሆኑን መስመር ማስያዝ የሚያስፈልግ ይመስለኛል። ዛሬ ላይ ይሄ የመደበኛ ሚዲያ ብቻም ሳይሆን ማህበራዊ ሚዲያዎችም በስፋት ያሉበት ሁኔታ ውስጥ ስላለን ልጆቻችን አንድ ማንክደው ነገር ምንድን ነው? በዚህ በዘመናዊ ሳቤ ውስጥ እኛ ብዙ ምንሰታቸውን ነገሮች የማስተዋል የማየት ነገር ይኖራቸዋል። አሁንም ቢሆን እያየን ያለነው ነገር ልጆችን እንዳስደናቂ ክስተት እየቆጠርን በልጆቹ ሁለንተና እድገት ላይ አሉታዊ ተጽዕኖ የሚያሳርፉ ነገሮችን እንደ ጨዋታ እንደ መዝናኛ እየቆጠርን እየተቀባበልናቸው ያለ ነው። ከዚህ አኳያ አንደኛውና መሰረታዊ ነገር የሚሆነው ሕግና ደንቡን ጠበቅ አድርጎ ማየት መሄድ የሚገባ ይመስለኛል። ሁለተኛው የመማማሪያ መድረኮች፣ የግንዛቤ መጨበጫዎች መፈጠር መቻል አለባቸው። ልክ ያልሆኑ ነገሮች ተለመዱ ቁጥር ልክ የሆኑትን እየጣልን እንድንሄድ የምንገደድበት ሰፊ መንገድ ይፈጥራል የሚል ስጋት አለን እና ከዛ አኳያ ማስተማር፣ መቀስቀስ፣ እንደገናም ደግሞ የበለጠ ህጎችን ማጥበቅ የሚያስፈልግበት ይመስለኛል። እንደ ወላጅም ደግሞ ልጄ ምንድን ነው ወደ ሚዲያው ሳመጣው ለምን አላማ ነው የሚለውን ነገር እያንዳንድ ወላጅም ኃላፊነት መውሰድ ያለበት ይመስለኛል። ከዚህ ከህግ ተጠያቂነቱ በተጨማሪ
የተባበሩት መንግስታት የህጻናት መርጃ ድርጅት በምህጻሩ ዩኒሴፍ ባወጣው መመሪያ ህጻናትና አዳጊዎች ወደ ብዙሃን መገናኛዎች ሲቀርቡ ወላጆች የልጆቻቸው መጻኢ ጊዜ በውል አስበውበት ፈቃዳቸውን መስጠት እንደሚኖርባቸው ያስጠነቅቃል። በህጻናትና አዳጊዎች ላይ የሚሰሩ ተቋማትና የመንግስት አካላትም ለጉዳዩ ትኩረት በመስጠት አካሄዱን የሚያድርቅና የሚገራ የክትትልና ድጋፍ ስራ ሊሰሩ እንደሚገባም የአሜሪካ ድምጽ ያናገራቸው ባለሙያዎች አመልክተዋል። የአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም፣ ኤልያስ አስማረ ደግሞ በድምፅና በምስል ምህንድስና ነው። እስካሁን ድረስ አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። ደህና እደሩ።